በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም ወዳጆች፣ በልዑል እግዚአብሔር ስም እንደምንሰነበታችሁ። በቸርነቱ በብዙ ጎዳና የነፍስ ምግብን የሚመግበን ልዑለ ባህሪ እግዚአብሔር አምላካችን ስሙ ከአጽናፍ እስከ አጽናፍ የተመሰገነ ይሁን። የቅዱሳን መላእክት መታሰቢያ ዕለታት በሆኑ ቀናት ስለ ቅዱሳን መላእክት አንስቶ መነጋገር አንደኛ እንደ ግጻዌ ነክ ስለሆነ በቤተ ክርስቲያን ስርዓት መጓዝን ያሳያል። ሁለተኛ ደግሞ ከቅዱሳኑ መላእክት ረድኤት በረከት ስማቸውን በማንሳት ማለት ነው እንድናገኝ ይረዳናል። ቀደም ባለው ክፍለ ጊዜ ትምህርታችን አጠቃላይ ስለ መላእክት ግንዛቤን የሚያስጨብጥ ትምህርት ተምረን ነበር። ዛሬ ደግሞ የመላእክትን ተራዳይነት እንማራለን። የመላእክትን ተራዳይነት አንደኛ ከእግዚአብሔር ተልከው የፈጸሙትን የማዳን ስራ በቀጥታ፣ ሁለተኛ ደግሞ እግዚአብሔርን በመለመን በመጸለይ ማማለዳቸውን በሁለት ክፍል ነው የምንመለከተው። የመጀመሪያው መላእክት ሰውን እንዲራዱ እንዲያግዙ እግዚአብሔር ፈቅዶላቸዋል። እነሱም ከፈጠረበት ምክንያቶች መካከል አንዱም ይሄ ነው፣ ሰውን እንዲራዱና እንዲያግዙ ማለት ነው። እግዚአብሔርን ያመሰግናሉ፣ ተመልከቱ፣ ቅዳሴውን አቋርጡ አንድ። ሁለተኛ የሰው ልጆችን ይራዳሉ፣ ፍጥረትን ይጠብቃሉ፣ ስራቸው ነው። ዕብራውያን ምዕራፍ 1 ቁጥር 14 ላይ ሁሉ መዳንን ይወርሱ ዘንድ ለማገዝ የሚላኩ መናፍስት አይደሉም ምን በማለት ስለ መላእክት ይናገራል። ሁሉ ማለት የሰው ሁሉ ዘር ማለት ነው። በዘር ሳይለይ፣ በቀለም ሳይለይ፣ በጾታ ሳይለይ የሰው ሁሉ ዘር እንዲድን ማለት ሁሉም እንዲድን የእግዚአብሔር ፈቃድ ማንም እንዳይጠፋ መላእክትም ፈቃዳቸው ይሄን ሁሉ መዳንን ምን ያረጉ ዘንድ ይወርሱ ዘንድ ይላል መጽሐፍ ቅዱስ። ለማገዝ የሚላኩ የሚያገለግሉም መናፍስት አይደሉም ምን? መራዳት ማለት ማገዝ ማለት ነው በነገራችን ላይ። ስለዚህ ቅዱስ ጳውሎስ ለማገዝ የሚላኩ መናፍስት ናቸው ስላለ ነው መላእክት የሚራዱ ናቸው። የመላእክት ተራዳይነት ምንለው ከዚህ በመነሳት ተመልከቱ፣ መላእክት የሚራዱ ናቸው። እግዚአብሔር ሰውን ለማዳን ለማገዝ ይልካቸዋል። እነርሱ ከባህር ከወንዝ የጠለቀውን በእሳት የተጣለውን ከጉድጓድ የወደቀውን ለአንበሳ ለአራዊት የተሰጠውን አስጨናቂዎች የከበቡትን የያዙትን የታሰረውን በአላውያን የተወነጀለውን ነፃ ያወጡታል። በመጽሐፍ ቅዱስ ዳንኤልን ከአፈ አናብስት እንዴት እንዳዳኑ ተጽፏል። በመጽሐፍ ሰለስቱ ደቂቅን እንዴት ከእሳት እንዳወጧቸው ተጽፏል። እነ ቅዱስ ጴጥሮስን ከእስራት እንዴት እንዳስፈቷቸው ተጽፏል። የመላእክት ተራዳይነት ማለት ይሄ ነው፣ በስራ ሁሉ ማገዝ፣ የሰው ልጆችን መርዳት ማለት። ስለዚህ መላእክት ይራዳሉ፣ ከተቃጣ ጥፋትም ያድናሉ። ያድናል። ይህን ቃል የሚከብዳቸውና የሚፈሩ ሰዎች አሉ። መላእክት ያድናሉ የሚለውን ቃል ማለት ነው የፈቀደላቸው እግዚአብሔር ነው። ኃይል ያለበሳቸው እሱ ነው። የሰጣቸው እሱ ነው። መላእክት ያድናሉ ማለት ምን ይከብዳል? እግዚአብሔርን ለሚያምን ሰው ማለት ምን ይከብዳል? በመጽሐፍ ቅዱስ የተጻፈ ነው። ለምሳሌ በኦሪት ዘፍጥረት ምዕራፍ 48 ቁጥር 15 ላይ ያዕቆብ ልጁን የልጅ ልጆቹን ደግሞ ጨምሮ ሲባርክ ልጁን ማለት ዮሴፍን የልጅ ልጆቹን ኤፍሬምንና ምናሴን ማለት ነው ሲባርካቸው እንዲህ አለ፣ ከሕፃንነቴ ጀምሮ እኔን የመገበኝ እግዚአብሔር አለ። ማን ነው የመገበው? ያዕቆብ እግዚአብሔር ነው። ከሕፃንነቴ ጀምሮ እኔን የመገበኝ እግዚአብሔር አለ። አባቶቼ አብርሃምና ይስሐቅ በፊቱ የሄዱለት ያመለኩት እግዚአብሔር እነዚህ ልጆች ይባርክ አለና መጀመሪያ ልጆቹን በእግዚአብሔር ስም ባረካቸው። በቅዱሳን ስም ቡራኬ እንዳለ ደግሞ እንድናቅ በመላእክቱም ስም ቀጠለና ምን አለ? ከክፉ ነገር ሁሉ ያዳነኝ መልአክ እነዚህ ልጆች ይባርካል። አንደኛ በመላእክቱ መባረክ እንዳለ፣ ሁለተኛ መላእክት ከክፉ ነገር እንደሚያድኑ ከክፉ ነገር ሁሉ ነው ያለው። እንደውም ከአንድ አይነት ክፉ ነገር ብቻ አይደለም፣ ከክፉ ነገር ሁሉ ያዳነኝ መልአክ እነዚህ ልጆች ይባርካል። ያዕቆብን የመሰለ ሰው መልአክ አዳነኝ አለ። እኛ መላእክት ያድኑናል እንዴት አንልም? እርሱ ተሳስቷል ወይ? እኛ እንደ ያዕቆብ ያለ መወደድና እምነት በእግዚአብሔር ፊት ካለን ከዚህ በላይ ምን እንፈልጋለን? ተመልከቱ፣ ያዳነኝ መልአክ አለ። ተመልከቱ መጽሐፍ ቅዱስ በግልጽ እንዴት እንደተናገረ። ይህም ብቻ አይደለም፣ እንደገና ደግሞ በመዝሙረ ዳዊት መዝሙር 33 ቁጥር 7 ላይ ነቢየ እግዚአብሔር ቅዱስ ዳዊት ይታየን መልአክ እግዚአብሔር አውዶሙ ለእለ ይፈርህዎ ወያድህኖሙ። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ምን ያደርጋል? ይሰፍራል። ከዚያስ ያድናቸውማል። የእግዚአብሔር መልአክ በሚፈሩት በሚያከብሩት ሰዎች ዙሪያ ይሰፍርና ያድናቸዋል አለ። መላእክት ያድናሉ ማለት ከዚህ የተለየ አይደለም። ድርሳናቱ ስታነቡ ሚካኤል አዳነው፣ ያገለግለው ይታዘዘው የነበረውን ሰው ያከብረው የነበረውን ሰው ቅዱስ ገብርኤል አዳነው። በቃ ይሄን የተጻፈው። ስለዚህ መላእክት ያድናሉ በመጽሐፍ ቅዱስ የተጻፈ ነው። መላእክት ያድናሉ ስንል የፈቀደም እግዚአብሔር ነው፣ ኃይል የሰጠም እግዚአብሔር ነው። ስለዚህ መላእክት ማዳናቸው እንደው የሚያስደነግጥ ነገር አይደለም። የመላእክት ማዳን እግዚአብሔርን አዳኝ አይደለም አያሰኘውም። እንዲያድኑ የፈቀደላቸው እንደውም እሱ ነው። አያቸው፣ የሚጋጭ ነገር የለውም። አንዳንዶች መላእክት አያድኑም የሚሉት ለእግዚአብሔር የተቆረቆሩ እየመሰላቸው ነው። ግን ፍጹም ስህተት እንደሆነ መገንዘብ ያስፈልጋል። እና መላእክት ያድናሉ ማለት እግዚአብሔር ይህን ስልጣን ሰጥቷቸዋል የሚለውን ማመን ነው። እና ከእግዚአብሔር ጋር ያላቸውን የጠበቀ አንድነት ግንኙነት ማመን ነው። ምክንያቱም የእግዚአብሔር ሆነው ካላዳኑ እግዚአብሔርም አያድንም ወደሚል ጽንፍ ነው የሚወስደን። ምክንያቱም ለምሳሌ እንጨት ብረት አያቃጥሉም ቢነኳቸው፣ እሳት ግን ያቃጥላል በተፈጥሮ። እንጨትና ብረት እሳት ውስጥ ብንማግዳቸውና ቢፍሙ ብንነካቸው ያቃጥላሉ። ከማን ወስደው ነው ማቃጠሉን? ከእሳቱ ወስደው ነው፣ የታወቀ ነው። ነገር ግን እሳት ተዋህዷቸው እንጨትና ብረት አያቃጥሉም ማለት እሳትም አያቃጥልም እንደማለት ነው የሚቆጠረው። እግዚአብሔር ከእነሱ ጋር ሆኖ ሳለ የእግዚአብሔር ናቸው እያልን እነሱ አያድኑም ካልን እግዚአብሔር አያድንም ከማለት በምን ይለያል? ይህም ብቻ እንዳይመስላችሁ በእውነት ክርስቲያኖች፣ መላእክት አያድኑም የሚሉ ሰዎች ሰይጣን ክፉ ነገር ያደርስብናል ወይም ለክፋት ይፋጠናል የሚለውን እንዴት ይቀበሉታል? ሰይጣን እኮ ተፈጥሮ መልአክ ነው፣ ግን ዓላማውና እቅዱ ክፋት ነው። ክፋት ነው የሚሰራው። መላእክት አያድኑም የሚል ሰው ሰይጣን ክፉ ስራ ይሰራል የሚለውን አያምንም ማለት ነው። ሰይጣን ክፉ ስራ ይሰራል ብሎ የሰይጣንን ክፋት አምኖ የተቀበለ ሰው የመላእክትን በጎነትና ማዳን መራዳት እንዴት ማመን ይከብደዋል? እንደውም ወደ አንድ ጥልቅ ሐሳብ ደግሞ መሄድ አለብን። የመላእክትን ማዳን ተራዳይነት ስንማር ምንድን ነው እሱ? ቅዱስ ጳውሎስ ቀደም ሲል ደጋግመን የጠቀስነውን ቃል አሁንም እንደ ጊዜ ግብሩ አነሳዋለሁ ደግሜ። ሁሉ መዳንን ይወርሱ ዘንድ ነው የሚለው መጽሐፍ ቅዱስ። ለማገዝ የሚላኩ መናፍስት አይደሉም ምን ነው የሚለው መላእክት። ስለዚህ እንኳንና በየግል ህይወታችን በተናጠል የሚደርስብንን ችግር መቅረፍ ማስወገድ ከዚያ ማዳን ይቅርና እንኳን ይሄ ትንሹ ነገር ይቅርና ማለት ወልደ እግዚአብሔር ኢየሱስ ክርስቶስ ከሰማያ ሰማያት ወርዶ ቅድስት ከመቶን ከመይታችን ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሰው ሆኖ በመልዕልተ መስቀል ተሰቅሎ በፈቃዱ ሞቶ ሞት እንድላርጎ ተነስተ አዳነን አይደለ? ዓለምን አዳነ ወልደ እግዚአብሔር ኢየሱስ ክርስቶስ መድኃኔዓለም አማኑኤል ዓለምን አዳነ። ይህንን የተፈጸመልንን ቤዛነት መዳን እንኳን አለመላእክት አጋዥነት አናገኘው እውነትን እንነጋገር ከተባለ ለምን ሁሉ መዳንን ይወርሱ ዘንድ መላእክት ያግዛሉ ነው የሚለው። ይወርሱ ዘንድ ማለት ማለት ውርስ ምንድነው? አንዱ በመሞቱ የሚተርፍ የሚቀር ነገር ነው ውርስ አይደለም። ሁሉ መዳንን ይወርሱ ዘንድ ማለት ከምን ስለ መዳን ነው የሚናገረው? ይሄ ከእሳት ስለ መዳን ነው? ከቁጣ ስለ መዳን ነው? ከውሃ ስለ መዳን ነው? አይደለም። ከዘላለም ፍርድ ስለ መዳን ክርስቶስ አምላካችን ስለ ፈጸመልን ቤዛነት የሚናገረው እሱ ሞቶ ስላዳነን መዳን ውርስ ተባለ። ይሄ ውርስ እንኳ ውርስ የሆነ መዳን በሞተ ወልደ እግዚአብሔር የተገኘው መዳን እንኳ ያለ መላእክት አጋዥነት አይፈጸምም ነው። ሁሉ መዳንን ይወርሱ ዘንድ ለማገዝ የሚላኩ ናቸው። ውርስ እኮ አውራሹ ስለተወልን ብቻ አናገኘውም ይታወቃል። በፍርድ ቤት አይደለም ያ ንብረት በትክክል ወራሾች መሆናችንን ማረጋገጥ አለብን። ከሳሽ አለመኖር መረጋገጥ አለበት። ከሳሽ ካለ መርታት አለብን። ያ ደግሞ ጠበቃ ቆሞም ሊሆን ይችላል። በብዙ ጣውረድ ነው ውርስ የሚገኘው አይደል? አምላካችን አዎ ሞቶ መዳንን አውርሶናል አይደል? አውርሶናል። ግን ይሄ እንዴው ይገኛል ወይ? ከሳሽ የለብንም? አለብን። ሰይጣን አለ። ታዲያኛ መላእክት እንዲራዱና ያስፈልጉ ሊያግዙን አይገባም? በጎ እንድንሰራ በበጎ አቅጣጫ እንድንጓዝ ይሄን ማወቅ ያስፈልጋል። ስለዚህ አንዳንድ ሰዎች እንደው በቃ ክርስቶስ ብቻ ሞቶልናል ይበቃናል የሚል አይነት ግርድፍ ንግግር ማለት ያልተብራራና ሌላውን የእግዚአብሔርን ቅዱሳን የሚያገልና የሚነቅፍ አይነት አነጋገር ይሰማባቸዋል። እና መጽሐፉን በቅጡ ካለመረዳት የሚመነጭ ነው። እና ሁሉ መዳንን ይወርሱ ዘንድ ይላል እና ለማገዝ የሚላኩ ስለሆኑ መላእክት ተራዳዮች ናቸው፣ አጋዦቻችን ናቸው እንድንድን ማለት ነው። ይህንን የመላእክትን አዳኝነት ተራዳይነት መገንዘብ ያስፈልጋል። ይሄ መሰረታዊ ነጥብ ነው። ሁለተኛ መላእክት ሲላኩ መጥተው በረው ፈጥነው ደርሰው ያድኑናል፣ እውነት ነው። እንደገና ደግሞ እግዚአብሔር እንዲያድነንም ይጸልያሉ፣ ይለምኑታል። ማራቸው፣ አድናቸው፣ ፍቀድ፣ ልታድናቸው ውደድ፣ አቤቱ እኒህን ልታድን ውደድ ብለው እግዚአብሔርን ይለምኑታል። ይሄ ማለት ስለኛ ይለምናሉ ማለት ነው። በአጭር አነጋገር መላእክት ያማልዳሉ፣ ስለኛ ይጸልያሉ፣ ያማልዳሉ። ስድስት የሚሆኑ ነጥቦችን ማንሳት ይቻላል ስለ መላእክት አማላጅነት። እንዴት? አንድ ቃል በመጽሐፍ ቅዱስ ያለውን ትክክለኛ ሐሳብ መረዳት ይሄንን የአማላጅነት ትምህርት ለመገንዘብ ያግዘናል። ለምሳሌ መቆም እንዳገባቡ ብዙ ፍቺ ሊኖረው ይችላል። ስለዚህ ለመላእክት በእግዚአብሔር ፊት መቆም ብለን ስንናገር ምን ማለታችን ነው? ይሄን ልዩነቱን መገንዘብ ያስፈልጋል። መላእክት በእግዚአብሔር ፊት ቆሙ ማለት ጸለዩ፣ ለመኑ፣ አማለዱ ማለት ነው። መቆም ስራቸው ነው፣ መጸለይ ማማለድ ስራቸው ነው ማለት። በሌላ አነጋገር ይሄንን በሚገባ ለመገንዘብ የሚረዳን በመዝሙረ ዳዊት መዝሙር 105 ቁጥር 23 ላይ የተጻፈው አይለቃለሁ ምንድነው ያላችሁ እንደሆነ በዚህ የመጽሐፍ ቅዱስ ክፍል እስራኤል ያዳናቸውን እግዚአብሔርን ረሱት ይላል። ጣዖት ማምለክ ሲጀምሩ እግዚአብሔር ተቆጥቶ ሊያጠፋቸው ተናገረ ይልና የተመረጠው ሙሴ በእግዚአብሔር ፊት ባይቆም ኖሮ እግዚአብሔር ሊያጠፋቸው ነበር ይለናል። ሙሴ ግን በእግዚአብሔር ፊት ስለቆመ እግዚአብሔር ሳጠፋቸው ቀረ። በእግዚአብሔር ፊት ባይቆም ኖሮ ማለት ምን ማለት ነው? እጁን ባይዘው ኖሮ ባይከላከለው ኖሮ ማለት አይደለም። ባይቆም ኖሮ ማለት ባይለምንላቸው ኖሮ ስለነሱ ባይጸልይላቸው ኖሮ ማለት ነው። ስለዚህ መቆም የሚለው ቃል ማማለድ በሚል ተፈታ ማለት ነው። ይሄንን ቃል ደግሞ ቅዱስ ዳዊት በዚህ መንገድ ይተርከው እንጂ ሰፋ ባለ ሁኔታ ኦሪት ዘጸአት ምዕራፍ 32 ላይ ነው እናገኘው። ሙሴ እነሱን ከመታጠፋ እኔን አጥፋኝ ከህይወት መጽሐፍ ደምስሰኝ እነሱን ግን እንዳታጠፋ ብሎ ስለ እስራኤል ህዝቦች እንዴት እንደጸለየ ተጽፏል። እምትጥስዮሙ ለእሉ ህዝብ ጠሴኒ መጽሐፈ ህይወትከ፣ እኔን ከህይወት መጽሐፍ ደምስሰኝ እነሱን ግን እንዳታጠፋቸው ብሎ ለምኖላቸዋል። ተመልከቱ። ስለዚህ መቆም ማለት ለመላእክት ማማለድ ተብሎ ይተረጎማል ማለት ነው። ይሄ ፍቺ እንዳለው ከተገነዘብን መላእክት በእግዚአብሔር ፊት እንደሚቆሙ በግልጽ ተናግረዋል። ቅዱስ ገብርኤል እኔ በእግዚአብሔር ፊት የምቆመው መልአኩ ገብርኤል ነኝ ብሎ በሉቃስ 1:19 ላይ ቁልጭ አድርጎ ነው የተናገረው። በእውነት ከዚህ የበለጠ ቃል ሊመጣልንም አያስፈልግም ነበር እንደ እውነቱ ከሆነ። ይሄ እኮ ማለት እኔ የማማልዳችሁ ገብርኤል ነኝ ማለት እኮ ነው። ሀሳቡ ለተረዳው ሰው በእግዚአብሔር ፊት የምቆመው አለ። መጸለይ ማማለድ ተብሎ ካልተተረጎመ ይሄ ቃል መላእክት እንደኛ እንደ ሰው ልጆች የሚታጠፍና የሚዘረጋ ጉልበት አላቸው? መላእክት ይቀመጣሉ? መላእክት ይተኛሉ? መላእክት ቆሙ ማለት ምን ማለት ነው? አያችሁ? መጸለይ ካልሆነ ሌላ መንገድ አያስኬደንም። ራሱ ቆሙ ማለት ምን ማለት ነው? ስራቸው መቆም ነው። በእግዚአብሔር ፊት መጸለይ ነው ማለት ማመስገን ነው። አያችሁ? ስለዚህ እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ አለ። አይ እነሱ እኮ የሚቆሙት ለማመስገን ነው እንዳንል ደግሞ እንዲህ እንዳንል የሚያደርገን ደግሞ አገባብ አለ። ትንቢተ ዳንኤል ምዕራፍ 12 ቁጥር 1 ላይ በዚያ ወራት ይልና ስለ ህዝብ ልጆች የሚቆመው ይላል። ስለ ማን የሚቆመው? ስለ ህዝብ ልጆች። ስለ ህዝብ ልጆች ምን ሊያደርግ? ሊጸልይ ነው እንጂ ማመስገን የሚለው አሁን ያስገድም አያስኬድም። ስለ ህዝብ ልጆች የሚቆመው ማለት ስለ ህዝብ ልጆች የሚጸልየው ታላቁ አለቃ ሚካኤል ይነሳል ማለት ነው። ትንቢተ ዳንኤል ምዕራፍ 12 ላይ ነው ያለው። ይሄ ቃል ተጽፏል። በእውነቱ ሌላ ደግሞ አስደናቂ ቃል አለ። ይሄንኑ በተመለከተ መጽሐፈ ኢዮብ ምዕራፍ 1 ላይ የአምላክ ልጆች ይላል። የአምላክ ልጆች ማን ናቸው? መላእክት ናቸው። የአምላክ ልጆች በእግዚአብሔር ፊት ለመቆም መጡ ይላል። ለምን መጡ ይላል? ለመቆም። መቆም ስራቸው ነዋ። ለመቆም መጡ። ለመጸለይ ለማማለድ ማለት ነው። እነሱ እንደዚያ ሲመጡ ሰይጣንም አብሯቸው ተሰበሰበ ይላል። የሚገርመው ሰይጣን አብሯቸው ቆመ ለምን አይልም? ሰይጣን ሊያማልድ አይደለም የሚመጣው፣ ሊጸለይ አይደለም እሱ የሚመጣው። እሱ ለክፋት ነው። የእሱ ዝም ብሎ መሰብሰብ ነው። አያችሁ? ሰይጣንም አብሯቸው ምን ሆነ ይላል? እነሱ ለመቆም መጡ። ለምን መለየት አስፈለገ? እሱ ግን አብሯቸው ተሰበሰበ ይላል። ተገኘ ቦታው ላይ። እነሱ ግን ለመቆም ነው የመጡት፣ ለማማለድ ማለት ነው። ስለዚህ ይህን ሀሳብ መረዳት ያስፈልጋል። መቆም የሚለው እንደ አገባቡ ይፈታል። ለመላእክት ማማለድ መሆኑን እንድንገነዘብ ነው። አንድ ነጥብ ልብ በሉ። ሁለተኛ መላእክት ስለ ሰው ልጆች እግዚአብሔርን ያያሉ። ማየት መጸለይ መለመን ተብሎ ይተረጎማል። ማየት እንደየአገባቡ እንደሚተረጎም ሁላችን እናውቃለን። እና እንደውም ሄጂ አኪሜን ልይ ማለት ምን ማለት ነው? ልመርመር ማለት ነው አይደል? በእንግሊዘኛውም አለ በአማርኛውም ያስኬዳል። ሐኪሜን ልይ ልመርመር፣ ሐኪም ሊያይ ይገባል ይባላል። ሂድና ራስን ለካህና ሳይ ማለት ንስሐ ግባ፣ ራስን አስመርምር፣ ሁር አፍትን ርሰከ ለካህን፣ ራስን ለካህና ሳይ። ስለዚህ እግዚአብሔርን ማየት ማለት እግዚአብሔርን መለመን ማለት ነው። እግዚአብሔር እኛን አየን ሲባል ደግሞ በሱ ወገን ስንተረጉመው ሰማን ማለት ነው። እሱ እኛን ሲያይ ሰማን ማለት ነው፣ ተቀበለን ማለት ነው። ወደ አቤልና ወደ መስዋዕቱ ተመለከተ ይላል መጽሐፍ ቅዱስ፣ ተቀበለው ማለት ነው። አያችሁ? እንደገና ደግሞ ባሪያዬ ኢዮብ ስለ እናንተ ይጸልያል፣ እኔ ፊቱን እመለከተዋለሁ፣ እኔ ደግሞ ሰማዋለሁ ማለት ነው። እመለከተዋለሁ ማለት እግዚአብሔር አየን ማለት ማረን፣ ይቅር አለን፣ ሰማን፣ ተቀበለን ማለት። እኛ እግዚአብሔር ፊት ቆምን ማለት ደግሞ አየነው ፊቱን ማለት ምን ማለት ነው? ለመንን፣ ጸለይን፣ አማለድን ማለት ነው። ስለዚህ አይኖቻችንን አንስተን እንጸልያለን። አይንን ገልጦ መጸለይ ራሱ የመለመን መገለጫው ስለሆነ ነው አይን ገልጦ መጸለይ በቤተክርስቲያናችን የሚታዘዘው። እና በመዝሙር 22 ላይ የባሪያዎች አይኖች ወደ ጌቶቻቸው እጆች እንደሆነ አቤቱ እስክትምረን አይኖቻችን ወደ አንተ ናቸው ይላል። ወደ እግዚአብሔር እናያለን እንለምነዋለን ማለት የሥጋ ሁሉ አይን ተስፋ የሚያደርገው እሱ ስለሆነ እሱን እንለምነዋለን። ይሄ ነው በመጽሐፍ የተጻፈው። ስለዚህ ማጠቃለያው ምንድነው? ከዚህ ሁሉ ማብራሪያ በኋላ መላእክት ስለ ሰው ልጆች የእግዚአብሔርን ፊት ያያሉ ማለት ስለ ሰው ልጆች ይለምናሉ ማለት ነው። ማጠቃለያው ይሄ ነው። በማቴዎስ ወንጌል ምዕራፍ 18 ቁጥር 10 ላይ ከነዚህ ከታናናሾቹ አንዱን እንዳትንቁ ተጠንቀቁ ይልና መላእክቶቻቸው ይላል። ታናናሽ ተብለው በሰው አይን ለሚናቁ ሰዎች እንኳን የሚጠብቋቸው መላእክት አሏቸው። መላእክቶቻቸው ዘወትር ይላል በሰማያት የአባቴን ፊት ያያሉ ይለምኑላቸዋል ለነሱ። እናንተ ደግሞ ስትንቁ ይለመንባቸዋል ያስፈርዱባቸዋል። ተጠንቀቁ ማንንም እንዳትንቁ ነው የሚለን። ስለዚህ መላእክት አማላጅነት በዚህ መንገድ ተገለጸ ማለት ነው። ሁለተኛው ይሄ ነው። መቆም የሚለው ቃል የመላእክትን ማማለድ ያሳያል። ማየት የሚለው ቃል የመላእክትን ማማለድ ያሳያል። ከዚያ በኋላ ሶስተኛ በምሳሌያዊ አተራረክ መጽሐፍ ቅዱስ መላእክት ማማለዳቸውን ያሳያል። በሉቃስ ወንጌል ምዕራፍ 13 ቁጥር 6 ጀምሮ ይህንንም በምሳሌ አለ ብሎ የሚተርክልን ቀጣዩ ነገር ምሳሌያዊ ገለጻ እንደሆነ ሲጀምር ይነግረናል። መጀመሪያ ይህንንም በምሳሌ አለ፣ ለአንድ ሰው በወይኑ አትክልት ቦታ የተተከለች በለስ ነበረችው። ፍሬም ሊፈልግባት መጥቶ አላገኘባትም፣ ሶስት ጊዜ ተመላልሶ ይላል። ከዚያ በኋላ አትክልተኛውን ጠራና ግዝማ እንከሰ ከመይት አጽር ምድረነ፣ መሬታችን እንዳታጎሰቁልብን ቁረጣት፣ ሶስቴ ጎበኛዋት ፍሬ አጣውባት። ለምን? ሌላ ብንተክልበት በቦታው ፍሬ እናገኝ ነበር፣ ስለዚህ ትቆረጣል። ከዚያስ ምን አለ? ያ አትክልተኛው የእኔ ስራ አትክልተኛ ነኝ፣ ታዛዥ ነኝ፣ የታዘዝኩትን መፈጸም ነው ብሎ ምሳር አላነሳም፣ አልቸኮለም ማለት ነው። ምን አለው ይላል? ያ ጌታውን የአትክልቱን ባለቤት ምን አለው? ህድጋ ምረሰ እባክህ አንድ ጊዜ ብቻ እባክህ ተዋት አለው ይላል። ይህ አትክልተኛ ለዛች ተክል ምን አረገ ማለት ነው? ለመነ፣ አማለደ ማለት ነው። ይሄ ነው የተጻፈ። አትክልት የሰው ልጆች ናቸው፣ የሰው ወገኖች ናቸው። የእግዚአብሔር ተክል ነን እኛ። በእውነት ቅዱስ ጳውሎስ እኔ ተከልኩ አጵሎስም ማጠጣ የሚያሳድግህ ግን እግዚአብሔር ነው ያለው ስለ ሰው ልጆች አይደል? በቃ የእግዚአብሔር ተክሎች ነን። የሚጠብቁን ደግሞ መላእክት አሉን፣ አትክልተኞች አሉ። እነዚህ አትክልተኞች ያለ ጊዜያችን እንዳንቆረጥ የእግዚአብሔር ፍርዱ ቁጣው እንዳያጠፋን ይለምኑልናል፣ ያማልዳሉ። ይሄ ነው። ይሄ ምሳሌያዊ ታሪክ የመላእክት ምልጃ ያሳያል። አሁን ቀጥለን የምንመለከተው አራተኛውን ነጥብ ነው። መላእክት በቀጥታ በግልጽ ማለት ነው እግዚአብሔርን ሲለምኑት በመጽሐፍ ቅዱስ ታይተዋል። በግልጽ ስለ ሰው ልጆች ማለት ነው። ለምሳሌ በትንቢተ ዘካርያስ ምዕራፍ 1 ቁጥር 12 ላይ ለነቢዩ ለዘካርያስ ወደፊት የሚሆነውን ነገር ገልጦ የሚያሳየው የእግዚአብሔር መልአክ ነበረ። መልአኩን ይመለከታል ነቢዩ ዘካርያስ። ከዚያ በኋላ ያ መልአክ በመሃል ስለ ሰው ልጆች ስለ እስራኤላውያን ወደ እግዚአብሔር ሲጸልይ ያየውን ነገር ራሱ ነቢዩ አያይዞ ይተርክልናል። ከእኔ ጋር ይነጋገር የነበረው ያ መልአክ ይላል፣ አቤቱ የሰራዊት ጌታ እግዚአብሔር ሆይ 70 ዓመት የተቆጣቸውን ኢየሩሳሌምንና ተመልከቱ ኢየሩሳሌምን የይሁዳን ከተሞች የማትምራቸው እስከ መቼ ነው አለው ይላል። እግዚአብሔርን ነው መልአኩ ነው እንዲህ ቢጠይቀው፣ እስከ መቼ ነው ማትምራቸው? ማራቸው እንጂ እያለው ነው። እስከ መቼ ነው ማትምራቸው ሲለው እግዚአብሔርም በመልካምና በሚያጽናና ቃል ለመልአኩ መለሰለት ይላል። ይሄ ነው የተጻፈው በመጽሐፍ ቅዱስ፣ በመልካምና በሚያጽናና ቃል። አንተን አይመለከትም ወይም አንተ ልትለምን ልታማልድ አትችልም አንተን ምን አግብቶ ቢለው ይሄ ቃል ያጽናና? ይሄ ቃል ለተጠየቀው ጥያቄ መልካም መልስ የሚባል ነው እንዴ? አይደለም። በመልካምና በሚያጽናና ቃል ማለት ምሬላለሁ ወይም እምርላለሁ የሚለው ነው መልስ የሚሆነው። እኛ በግምት የተናገርነው እንዳልሆነ የምታውቁት። ወደ ኋላ ደግሞ ታሪኩን ይቀጥልና መልአኩ ሲበር ይመጣል ወደ ዘካርያስ። ሂድ ስበክ ጩህ ይለዋል። እግዚአብሔር እንዲህ ብሏል ወደ ኢየሩሳሌም በመረት ተመልሻለሁ። የመላኩ ጥያቄ ነበር የማትምራቸው እስከ መቼ ነው አይደለም? እግዚአብሔር ደግሞ በመረት ተመልሻለሁ አለው። ስለዚህ ይሄንን ሄዶ እንዲነግር መልአኩ መጥቶ ለዘካርያስ ነገረው። መልአኩ ለምንላቸው እግዚአብሔርም ሰማው ማለት ግልጽ ነው አይደለም? ግልጽ ነው። ቃል በቃል መላእክት ሲለምኑ በመጽሐፍ ተጽፏል ማለት ነው። መላእክት ይለምናሉ። ያንዳንድ ሰዎች ደግሞ ጥያቄ ሰዎችኛ መላእክትን መለመን አይጠበቅብንም። እነሱ ሊለምኑ ይችላሉ። ግን መልአኩን አማልደኝ አስታርቀኝ ያል መለመን አይጠበቅብንም። እንደውም በአንድ ደግሞ ጽሑፍ ያነበብኩት እንደምነግራችሁ ሰዎች መላእክትን በአንድም ቦታ በመጽሐፍ ቅዱስ አማልዱን ወይም ለምኑልን ብለው ለምነው አያውቁም የሚል አረፍተ ነገር አንብቤያለሁ። እና እውነት ነው ወይ ይሄ? ሰዎች መላእክትን ለምነው አያውቁም ወይ? ያውቃሉ። ከመላእክት ጋር ተነጋግረዋል። መላእክትን ለምነዋል። ከቤታቸው እንዲገቡላቸው ብሉልን ጠጡልን ብለው መስዋዕትና ቅርብላችሁ እስከ ማለት ደርሰው ለምነዋል። የመጽሐፈ መሳፍንት ታሪክ ይሄን ይነግረናል። አሁን ግን ከዚያም የጎላ ጥቅስ መጥቀስ እፈልጋለሁ። ኦሪት ዘፍጥረት ምዕራፍ 19 ላይ ሎጥን ውጣ አሉት። የሚችለውን ያህል ሮጠ ወጣ እና ደከመው። ሎጥ በመጨረሻ ምን አለው? አሁን ሸሽታ አምልጥ ትሉኛላችሁ። እኔ አቅመ ደካማ ነኝ። ይሄን ያህል ርቄ አልሄድም። ሌሎች ሰዎች ደግሞ እናመልጣለን ብለው ነፍስ ሲይዛቸው እኔ ያለሁበት ቦታ ሲመጡ ቅርብ ነውና አብራችሁ ልታጠፉኝ አይደለም? እንዴት ይችላል? ከዚያ በኋላ መልአኩ ምን አለው? በዚህ ነገር የለመንከኝን ተቀብያለሁ አለው። ለምኖታል አልለመነውም? ለምኖታል። ሳይለምነው የለመንከኝን ተቀብያለሁ አይለውም። በዚህ ነገር የለመንከኝን ተቀብያለሁ፣ አንተ የምትቀመጥባትን ቦታ አላጠፋትም አለው። ተመልከቱ። ሰዎች መላእክትን ይለምናል። መላእክትም ሰዎችን ይሰማሉ። መላእክት ስለ ሰው ልጆች እግዚአብሔርን ይለምናሉ። ይኸው በመጽሐፍ በግልጽ የተጻፈ ነው። ስለዚህ ቀጥተኛም ቃል አለ። በእውነቱ መላእክት ያማልዳሉ። ሌላው አንጻራዊ ነው። የመላእክትን አማላጅነት ለመረዳት አንጻራዊ ነገር ማየት ያስፈልጋል። ምንድን ነው እርሱ ልትሉ ትችላላችሁ። ሰይጣን መልአክ ነው ብለናል። ተፈጥሮ ግን ክፋትን የመረጠ ነው እና በክፋት አቅጣጫ ይሄዷል። ከዚህ የተነሳ የሰው ልጆች እንዲጎዱ እንዲጠፉ ይፈልጋል። ይፈታተናቸዋል። ፈታኝም ተብሏል በመጽሐፍ። መጽሐፍ ቅዱስ እንዲህ ይላል ሉቃስ ወንጌል ምዕራፍ 22 ቁጥር 34 ላይ ወልደ እግዚአብሔር ኢየሱስ ክርስቶስ ለጴጥሮስ ነው የሚናገረው። ምክንያቱም ሰይጣንን ቅዱስ ጴጥሮስ እንዲህ ስለማያየው የሆነውን ሁኔታ እግዚአብሔር መግለጽ አለበት አይደለ? ስለዚህ ለቅዱስ ጴጥሮስ ምን ይለዋል? ስሞን ስሞን ጴጥሮስ አለ። ሰይጣን እንደ ስንዴ ሊያበጥራችሁ ለመነ። ማንን ነው የሚለምነው? እግዚአብሔርን። ምን ሊያረግ እንደ ስንዴ ሊያበጥራቸው? ሰይጣን ለአጀንዳው ለዓላማው እንደዚህ ነው ተሟሙቶ ከእግዚአብሔር ፈቃድ አውጥቶ የመስሪያ ፈቃድ እንደማለት እገሌን ልፈትነው ነው በዚህ መንገድ ብሎ ሐሳቡን አቅርቦ ከእግዚአብሔር ተቀብሎ ይሄ ማለት በኢዮብ እንዳደረገው ማለት ኢዮብንም ሲፈትን መጀመሪያ እግዚአብሔርን አስፈቅዶ ነው መጥቶ የፈተነው። ልክ እንደዚህ ሐዋርያትንም ሲፈትን ለእያንዳንዳችን የሆነው የሚሆነው ስላልተጻፈ ነው እንጂ ሁላችንንም ሰይጣን ሲፈትን እንደ አቅማችን እንደ እውቀታችን እንደ እምነታችን እንደ ጸጋ ስጦታችን ከእግዚአብሔር ፈቃድ እያገኘ ነው ለምኖ ነው። ይሄ እውነት ነው የተጻፈው። ሰይጣን እንደ ስንዴ ሊያበጥራችሁ ለመነ። ሰይጣን እኛን ለመፈተን እግዚአብሔርን የሚለምን ከሆነ ነው። መላእክት እኛን ለመራዳትና ለማገዝ አይለምኑም ማለት ተገቢ ነው ወይ? ራሱ እግዚአብሔርስ ሰይጣን ሊፈትነን ሲወድ አቅማችንን አይቶ እንደ አቅማችን ላመጣው ፈተና እንድንፈተን ለሰይጣን የሚፈቅድለት ከሆነ መላእክት ቢለምኑት ተመልከቱ አይሰማም ወይ? እንደዛ ከሆነ መላእክት ሲለምኑት የማይሰማ ከሆነ ለሰይጣን ሰምቶ ማለት ነው እግዚአብሔርን እንዴት አድርገን እየሳልነው ነው? ከባድ እኮ ጥፋት ነው በእውነት። መላእክት አይለምኑም ማለት ሰይጣን እየለመነ መላእክት እንዴት ነው የማይለምኑት? እንዴ ደግሞስ መላእክት ይህን ያህል ግዴለሾች ናቸው ወይ? በሰው ልጅ የሚደሰቱ አይደሉም? በሰው ልጅ መዳን የሚደሰቱ አይደሉም? በመጥፋቱስ የሚያዝኑ አይደሉም? መላእክት እኮ ስለ ተፈጥሯቸው ልናካትተው የሚገባ አንድ ነገር እኮ ይሄ ነው። መላእክት ስሜት እኮ አላቸው። ያዝናሉ፣ ይከፋቸው፣ ይደሰታሉ። በመጽሐፍ ቅዱስ የተጻፈውን ታሪክ ማንበብ ነው። በሉቃስ 15 ላይ አንዲት ሴት ድሪም ጠፋባት ይላል። ከዛስ መብራት አብርታ ፈለገችው። አፋልጉኝ ብላ ለጎረቤቶቿ ነገረች። አፋለጓት፣ አጡት። እነሱ ሲሄዱ ብቻዋን ፈለገች። ስታገኘው ደግሞ የጠፋው ድሪሜ ተገኝቷል ብላ ደስ ይበላችሁ አለቻቸው ይላል። የጠፋው ድሪም የሰው ልጅ አይደል? የሰው ወገን አይደል? ተመልከቱ። ድሪም የጠፋባት ሴት ደግሞ ፈጣሪያችንን የምትመስልልን ሴት አይደለች? ጎረቤቶቹ የተባሉ መላእክት አይደሉ? ስለዚህ በአንድ 99 ቅዱሳን ጻድቃን ንስሐ ማሻቸው ይኖራሉ። ከነሱ ይልቅ ንስሐ በሚገባ በአንድ አጥያተኛ በሰማይ ደስታ የሚሆነው በመላእክት ዘንድ አይደል? ስለዚህ መላእክተኛ መዳን ደስ ይላቸዋል። ይለምኑልናል፣ ያማልዱናል። ይሄን መርሳት በእውነቱ ተገቢ አይደለም። እና በአንጻር ስናየው የሰይጣንን ለክፋት መነሳሳትና እግዚአብሔርን መለመን በመጽሐፍ ቅዱስ አንብቦ የተረዳ ሰው የመላእክትን አማላጅነት መቃወም በእውነቱ አይጠበቅበትም ነው። ይሄ አንጻራዊ አገላለጽ ነው። ሌላው በስድስተኛ ደረጃ የምናስቀምጠውና የመጨረሻው ነጥብ ምንድን ነው ያላችሁ እንደሆነ የህይወት ተሞክሮ እንደ የክርስትና ህይወት መጽሐፍ ቅዱስ ምዕራፍ ቁጥር ጠቅሰን የምንተዋው ነው ወይ? አይደለም እኮ ህይወት ነው አይደለም፣ የምንኖረው ነው። ስለዚህ ቅድመ ታቦት ቆመን እንጸልያለን። በቤተ መቅደስ በቤተ ክርስቲያን ተገኝተን እንለምናለን፣ ከእግዚአብሔር ጋር እንነጋገራለን። መላእክቱን እግዚአብሔር ይልካል፣ ይራዱናል፣ ያግዙናል። በአቅማችን እንፈታዋለን ያላለውን ችግር በመላእክት ተራዳይነት በእግዚአብሔር ቸርነት ተፈቷል። ውሸት አይደለም። በየአውደ ምረቱ በየጊዜው በየወቅቱ ምስክርነታቸው እየሰጡ ስለታቸው የሚያስገቡ ሰዎች የህይወት ምስክርነት አይደል? ከጥቅስ ጋር በእኩል ደረጃ ልንጠቅሰው አይገባም? እናቶቻችን አይመሰክሩልንም? አባቶቻችን አይነግሩንም? በራሳችን የሆነ ታሪክ የለም? ያ ሁሉ ውሸት ነው ወይ? የክርስትና ህይወት ህይወት ነው። በደንብ ልንረዳው የምንችለው ማለት ስለዚህ በህይወታችን የመላእክትን ተራዳይነት አይተናልና እሱንም ዋቢ እናርገው ነው። ስለዚህ የመላእክትን አማላጅነት ስናጠቃልል መቆም የሚለው ቃል እንደ አገባቡ ይፈታል፣ የመላእክትን አማላጅነት ያሳየናል። ማየት የሚለውም ቃል እንደ አገባቡ ይፈታል፣ የመላእክትን አማላጅነት ደግሞ እንዲሁ ምን ያደርጋል? ያሳየናል። በምሳሌያዊ አተራረክና አቀማመጥ የመላእክትን አማላጅነት መረዳት እንችላለን። ግልጽ በሆነ ሁኔታ ደግሞ መላእክት ሲለምኑና ሲያማልዱ ታይተዋል በአራተኛ ደረጃ። በአንጻሩ ደግሞ ሰይጣን በተፈጥሮ መልአክ ነው፣ ለክፋት ይለምናል። መላእክት ደግሞ ለበጎ ይለምናሉ፣ ያማልዳሉ በአንጻር። ከዚያ በመጨረሻ የህይወት ምስክርነት አለ። አንድ ማጠቃለያ ነጥብ ማንሳት ፈልጋለሁ። ምንድን ነው እርሱ? ጥያቄ ሊሆን የሚችለው መላእክት ፍጡራን ናቸው። አዎ፣ በቦታ ይወሰናሉ። አዎ። ታዲያ ለምሳሌ ቀኑ ሚካኤል ሲሆን ቀኑ ገብርኤል ሲሆን ታቦት ወጥቶ ሲነግስ በየአጥቢያ አብያተ ክርስቲያናቱ በየገዳማቱ ማለት ነው ሁሉም ሰው ቅድመ ታቦት ቆሞ እንደ ሚካኤል አማልደኝ እያለ በዓለም ዙሪያ ይማጸናል አይደለም? ሰው እግዚአብሔርን ይማጸናል፣ መላእክትን አማልዱኝ ይላል። አንድ ሚካኤል ስንት ቦታ ይበጠስላችሁ ሚሉ አሉ። ፍጡር ከሆነ እዚህም እዚያም እንዴት ይደርሳል በአንድ ሰዓት እንዲህ ስትለምኑት የሚል አይነት ጥያቄ ያላቸው ሰዎች አሉ። ጥቅስ አይደለም የጠቀሱት፣ ሎጂክ ነው አይደለም? ስለዚህ በሎጂክ ነው መመለስ ያለበት እና ቀላል ነው በጣም። አንደኛ የመላእክትን ተፈጥሮ ማወቅ ያስፈልጋል። መላእክት በቦታ ውስን ናቸው ማለት በአንድ ቤት ውስጥ በአንድ መንደር ውስጥ ብቻ ተወስነው ይቀራሉ ማለት አለ? አንድ መልአክ ዓለምን ሊሞላ ይችላል፣ በሌሎች ዓለማት ከሌለ ውስን ነው ማለት ነው አይደል? ይህን ማወቅ አለብን። ስለዚህ እኛ የምናወራው ስለዚች ዓለም አይደለም? ይሄ ዓለም ብርቃቸው አይደለም ነው አንዱ። ይሄ ሁለተኛ በጣም ፈጣን ከመሆናቸው የተነሳ ሰይጣን እንኳን ምድሩን ሁሉ ዞርኳት ብሏል መጽሐፈ ኢዮብ ምዕራፍ 1 ላይ። ሰይጣን እንኳን ከጸጋ የተገፈፈ የተዋረደ ሰይጣን እንኳን ከነ ክብራቸው ከነ ጸጋቸው ያሉ መላእክት ምድርን በቅጽበት መዞር ይችላሉ፣ ችግር የለባቸው። ሁለተኛው ነጥብ ነው። ሶስተኛው ቴክኖሎጂን ያየ ሰው ይሄ ይገባዋል። በአንድ እንትን ስቴሽን ጣቢያ የሚተላለፉ ዝግጅቶች ይኖራሉ አይደለም? ከዛ በዓለም ዙሪያ ላይቭ በአንድ ቅጽበት በአንድ ወቅት በአንድ ጊዜ በእያንዳንዱ ሰው ቤት ቴሌቪዥን መስኮት እናያለን ያን ዝግጅት አይደለም? በአንድ ጣቢያ አለ። ሰው የፈጠረው ይሄ ሳተላይት እንትን ይህን አይነት ቦታ መድረስ ከቻለ በዚያ ቅጽበት ማለት እንዲህ አይነት መልእክት ማስተላለፍ ከተቻለ አንድ መልአክ ከአንድ ጣቢያ ያንሳል ችሎታው እንደዛ እንደ ማለት ነው። ደግሞ አሉ ኔትወርኪንግ የሚባል አለ በዚህ በኮምፒውተር ቴክኖሎጂ በብዙ ሺህ የሚቆጠሩ ኮምፒውተሮች ተያይዘው ከአንድ ሰርቨር መረጃ ያገኛሉ በአለም ዙሪያ ማለት በቅጽበት መረጃ ይደርሳቸዋል። ስለዚህ አንድ መልአክ ነው ከአንድ ሰርቨር ያንሳል ወይ ችሎታው ፍጥነቱ እግዚአብሔር የፈጠረው ሕያው ፍጥረት መልአከ እግዚአብሔር ከዚያ ያንሳል እንዴት አድርገን ንቀን አይተናቸው ነው ነው ይሄን ደግሞ መጽሐፍ ቅዱሳዊ እናርገው መጽሐፍ ቅዱሳዊ ሲሆን ሁሉ ነገር መልካም ስለሆነ ምን ይላል መዝሙረ ዳዊት መዝሙር 33 ቁጥር 7 ላይ ይታየን መልአከ እግዚአብሔር አውዶም ለይፈርህው ወያድህኖም የእግዚአብሔር መልአክ ይላል። የእግዚአብሔር መልአክ ሲል ብዙ መላእክት ማለት ነው ወይስ አንድ መልአክ ነው? አንድ መልአክ ነው አይደል? የእግዚአብሔር መልአክ ይልና በሚፈሩት ሰዎች ዙሪያ ይሰፍራል ይላል። ሰፈረ የሚባለው ለሰራዊት ነው እንጂ ለአንድ ነገር ሰፈረ ይባላል? አያት መጽሐፍ ቅዱስ አነጋገሩ ጥበብ አለ የለውም? አንድ መልአክ ነው በሚፈሩት ሰዎች ዙሪያ ይሰፍራል። እንዴት? እግዚአብሔር ያውቃል። እኛ ምን እናውቃለን ስለ መላእክት? እንዴት ነው የሚሰፍረው? እዚህ የሚፈራው ካለ እዚያም የሚፈራው ካለ እዚያም የሚፈራው ካለ አንድ መልአክ ይሰፍራል። እዚህም እዚያም እዚያም ይሰፍራል። እንዴት? እግዚአብሔር ነው የፈጠረው የሚያውቀው እሱ ነው እኛ እናውቅ። መላእክት በብዙ ቦታ ተገኝተው ሊሰሙን ይችላሉ። ይሄን ነው የምናውቀው። ይራዱናል፣ ያግዙናል፣ ያድኑናል። ይሄ እግዚአብሔር የሰጣቸው ችሎታ ተፈጥሯቸው ይሄ ነው ነው። ስለዚህ ቆየን የሰማነው በልቦናችን ጽላት ይጻፍልን። የእግዚአብሔር ቸርነት የድንግል ማርያም አማላጅነት አይለን አሜን።